ክርስቲያን በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከምድር ዳርቻ እስከ ምድር ዳርቻ በመላዋ ዓለም የምድር ገጽ ላይ የምትኖሩ ክርስቶስ በወርቀ ደሙ ፈሳሽነት የዋጃችሁ ምእመናንና ምእመናት በክርስቶስ ፍጹም ሰላም እንደምን አላችሁ? እግዚአብሔር አምላክ ያለ ትላንት ቀዳማዊ፣ ያለ ዛሬ ማይከላዊ፣ ያለ ነገ ዳህራዊ የሆነ እግዚአብሔር አምላካችን ምስጋናው ለዘላለም ከሁላችን ጋር ጸንቶ ይኑር። እንግዲህ የዛሬው የትምህርታችን ርዕስ የሚሆነው ኢየሩሳሌም ሆይ ተነሽ አብሪ፣ እነሆ ብርሃን ወጥቶልሻል። ይህን ቃል የተናገረው ነቢየ እግዚአብሔር ኢሳይያስ ነው። ነቢዩ ኢሳይያስ ለጊዜው እስራኤል ዘስጋን በማሰብ ወደ እግዚአብሔር በመጸለይ ከእግዚአብሔር በተሰጠው ትንቢት መሰረት ስለሚጠተ ስጋ እያዘነና እየተከዘ በነበረበት ሰዓት ሚጠተ ስጋን አስገንዝቦ ሚጠተ ስጋን አስደግፎ እግዚአብሔር አምላክ ለሰው ልጆች የሚያደርገው ድንቅ ተአምር ሁልጊዜ በዛ ነውና ሚጠተ ነፍስን ጨምሮ ገልጾለት በምስጢር አስተባብሮ ኢየሩሳሌም ሆይ ተነሽ አብሪ፣ እንሆ ብርሃን ወጥቶልሻል፣ የእግዚአብሔር ክብር በራይሽ ላይ ያበራል በማለት ትንቢቱን በምዕራፍ 60 ቁጥር 1 ላይ ያስቀምጥልናል። ይህንን ርዕስ በማድረግ እንደ እግዚአብሔር መልካም ፈቃድ ለዛሬ እንነጋገራለን። ነቢየ እግዚአብሔር ልዑለ ቃል ኢሳይያስ ለጊዜው እስራኤላውያን በአንጢያኮስ ምክንያት ተማርከው ወደ ፋርስ ባቢሎን ወርደው ብዙ መከራና ስቃይ ይበዛባቸውና ብዙ እንግልት ይደርስባቸው ነበረ። ይህንን በማሰብ በትንቢት እንደሚመለሱ በማሰብ እንደ እግዚአብሔር መልካም ፈቃድ እንደ እግዚአብሔር ገላጭነት በትንቢት ኢየሩሳሌም ሆይ ተነሽ አብሪ፣ እነሆ ብርሃን ወጥቶልሻል እያለ መልካሙን የሚጠት ብስራት ያበስራታል። ይህ ብስራትም ፍጹም ሆኖ ለጊዜው ደገኛው ንጉስ ዘሩባቤል ነግሶ ደረቱን ለጦር እግሩን ለጠጠር ሰጥቶ እንደ እግዚአብሔር ፈቃድ በእግዚአብሔር ታዳጊነት እስራኤላውያንን ከፋርስ ባቢሎን መልሶ ኢየሩሳሌም ብርሃኗ በርቶላት መልካም ንጉስ አግኝታ እረፍት አግኝታ ወገኖቿ በሰላም በደስታ መኖር ጀምረዋል። በዚህም ምክንያት ብርሃን እንዲበራላት መልካም እረፍት እንድታገኝ ወገኖቿም ከብዙ ስቃይ እንዲወጡ በትንቢት የተናገረላት ይህ ታላቁ ነቢይ ኢሳይያስ ነው። ይህ ታላቁ ነቢይ ኢሳይያስ ለጊዜው ሚጠተ ስጋን የወገኖቹን ከመከራ ከስቃይ መዳን በትንቢት ቢናገርም ፍጻሜው ግን ለእስራኤል ዘነፍስ ነበረ። ዘሩባቤል ለወገኖቹ ግንባሩን ለጦር እግሩን ለጠጠር ሰጥቶ እንደ ተዋጋ ሁሉ አማናዊው ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ እኛ ጎኑን ለጦር አካላቱን ለመከራ አሳልፎ እንደሚሰጥልን በትንቢት እየነገረን ነበረ። ወገኖቻችን እስራኤላውያን ለሰባ ዘመን ነበረ የተሰቃዩት። እኛ ግን 5500 ዘመን እስራኤል ዘነፍስ የተባል የአዳም ልጅ በጠቅላላው በዚህ ስቃይ ሲሰቃይ ነበር የኖረው። ይህንን በማስመልከት ይህንንም በማየት በትንቢት መነጽር አርቆ እየተገነዘበ ታላቁ ነቢይ ኢሳይያስ እነሆ ኢየሩሳሌም ሆይ ተነሽ፣ መብራትሽን አብሪ፣ ንጉስሽ መጥቷልና እያለ ስለ አማናዊው ንጉስ በጊዜያዊው በስጋዊው ንጉስ ይናገር ነበር። ጊዜያዊው ወይም ስጋዊው ንጉስ ደጉ ንጉስ ዘሩባቤል ሚጠተ ስጋን አድርጎ ከፋርስ ከባቢሎን ከስቃይ ወገኖቹን አትርፏል። አማናዊው ንጉስ የታችን መድኃኒታችን ኢየሱስ ክርስቶስ እነሆ በስጋ ተወልዶ እኛን ከሰይጣን ባርነት ከሲኦል ግዛት ያወጣን ዘንድ ስለኛ መጥቷልና ኢየሩሳሌም ሆይ ተነሽ ንጉስሽ መጥቷልና ብርሃንሽን አብሪ ብሎ ያስቀመጠበት አማናዊው ወይም ትክክለኛው ምሳሌ ይፈጸም ዘንድ እነሆ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኛ ሰው ሆነ። በዚህ ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ 33 ዓመት ዞሮ ይህን ምድር በኪደተ እግሩ ካስተማረ ካሳመነ ብዙ ታምራት ካደረገ ድውያንን ከፈወሰ በኋላ ወደ ኢየሩሳሌም በሚመጣበት ሰዓት እነሆ ይህ ታላቅ ነቢይ የተናገረው ትንቢት ሊፈጸም ጫፍ ላይ ደርሷል። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም በሚመጣበት ሰዓት እነሆ ኢየሩሳሌም ሆይ ተነሽ አብሪ ብርሃንሽ መጥቷልና እያለ ስለ ዘሩባቤል የተናገረው አማናዊ ንጉስ ጌታችን መድኃኒታችን መጥቷልና እነሆ ዘላለም ብርሃንሽን አብሪ እያለ ይተነብይ ይናገር የነበረው ትንቢት ይፈጸም ዘንድ ጌታችን መድኃኒታችን ወደ ኢየሩሳሌም መጣ። አዎ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም የመጣው ትንቢቱ ይፈጸም ዘንድ ነው። ትንቢቱም ይፈጸም ዘንድ ትንቢት ከትንቢት የሚያያዘው የዚህን የታላቁ ነቢይ ትንቢት መሰረት በማድረግ የተገለጸለት የታላቁ ሐዋርያ አባት ነቢዩ ዘካርያስ የተናገረው ቃል ነበረ። እሱም ከኢሳይያስ ጋራ በማቆራኘት ይህንን ቃል ንጉሱ እንደሚመጣ ተናግሯል። ጽዮን ሆይ ደስ ይበልሽ፣ ኢየሩሳሌም ሆይ በደስታ ልልበይ፣ እነሆ ንጉስሽ ትሁት ሆኖ በአህያይቱ ማለትም በውርንጭላይቱ ተቀምጦ በድል አድራጊነት ወደ አንቺ ይመጣል የሚለው ቃል ነበረ። ነቢያት ከነቢያት ጋራ በማያያዝ ትንቢት ይናገራሉ። ለታላቁ ነቢይ ለልዑለ ቃል ለኢሳይያስ የገለጸው መንፈስ ቅዱስ ከደቂቀ ነቢያት አንዱ ለሆነው ለዘካርያስ የገለጸው መንፈስ ቅዱስ አንድ እንደመሆኑ መጠን የሚፈጽመው ትንቢቱን የሚያደርሰው አንድ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደመሆኑ ይህ ትንቢት ከትንቢት ተያይዞ እነሆ ወደ አማናዊው የሚሸጋገረው ቃል በአንድ ላይ ተቀምጦ ይገኛል። እናነበዋለን። ትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ የምናገኘው ቃል ይህ ነው። ጽዮን ሆይ ደስ ይበልሽ፣ ኢየሩሳሌም ሆይ በደስታ ልልበይ፣ እነሆ ንጉስሽ ትሁት ሆኖ በአህያ ማለትም በውርጭላይቱ ላይ ተቀምጦ በድል አድራጊነት ይመጣል። ይህንን የተናገረው ከደቂቀ ነቢያት አንዱ የሆነው ዘካርያስ ስለ ጌታችንና ስለ መድኃኒታችን ስለ ኢየሱስ ክርስቶስ አመጣጥ ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም በገባበት ሰዓት በውርንጭላይቱ ላይ ተቀምጦ ነበረ። ይህንንም ሐዋርያው ቅዱስ ማቴዎስ በምዕራፍ 21 ቁጥር 1 ላይ በስፋት ይገልጽልናል። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚች ከተማ እንዴት እንደሚመጣ በስፋት ጽፎልናል። ኢየሱስና ተከታዮቹ ወደ ኢየሩሳሌም በቀረቡ ጊዜ በደብረ ዘይት ወደምትገኘው ወደ ቤተ ፋጌ ወደምትባለው መንደር እንደደረሱ ከዚያም በኋላ ኢየሱስ ከደቀ መዛሙርቱ ሁለቱን እንዲህ ሲላካቸው በፊታችሁ ወዳለች መንደር ቀድማችሁ ሂዱ፣ እዚያም አንዲት የታሰረች አህያ ከነ ውርንጫዋ ወዲያውኑ ታገኛላችሁ፣ ፈታችሁም አምጡልኝ በማለት ሰው አንዳች ነገር ቢላችሁ ጌታ ስለሚፈልጋቸው ነው በሉት፣ እርሱም አህዮቹን ወዲያውኑ ይልክላችኋል አላቸው። እንዲህም የሆነው በነቢዩ እንዲህ ተብሎ ስለተነገረ ትንቢቱ ይፈጸም ዘንድ ነው። የጽዮን ከተማም ለምትባለው ለኢየሩሳሌም እነሆ ንጉስሽ የዋህ ሆኖ በአህያይቱ ላይ ተቀምጦ በውርንጭላይቱ ላይ ሆኖ ወደ አንቺ ይመጣል በሏት የሚለው ትንቢት ይፈጸም ዘንድ ነው በሏቸው ብሎ ነገራቸው። ስለዚህ ደቀ መዛሙርቱ የሚሄደው ልክ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳዘዛቸው አደረጉ። አህያዋንም ከነ ውርንጭላዋ መጡለት፣ ልብሳቸውንም በአህዮቹ ጀርባ ላይ አደረጉና ኢየሱስ ተቀመጠባቸው። ከዚሁም ብዙዎቹ ልብሳቸውን በመንገድ ላይ አነጠፉ፣ ሌሎቹ ደግሞ የዛፍ ቅርንጫፍ እየቀጠፉ በመንገድ ላይ ይጎዘጉዙ ነበር። ፊትፊት ይሄዱ የነበሩትና ከኋላ ይከተሉት የነበሩት ሆሳዕና ለዳዊት ልጅ ምስጋና ይሁን፣ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና ምስጋና በሰማይ ለእግዚአብሔር ይሁን እያሉ ይጮሁ ነበረ። ኢየሱስም ወደ ኢየሩሳሌም በገባ ጊዜ የከተማዋ ሰዎች በሙሉ ይህ ማን ነው በማለት ታወቁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ትንቢቱ ምሳሌው ይፈጸም ዘንድ በአህያዋ ውርንጫ ላይ ተቀመጠ። ትንቢቱ አጠፍ ሰረገላ እምኤፍሬም ዋፍራሰ ኢየሩሳሌም ከኤፍሬም ሰረገላን ከኢየሩሳሌም ፈረስን አጠፋለሁ ብሎ ነበርና ይህ ትንቢት ይፈጸም ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያ ውርንጫ ተቀምጦ ወደ ከተማይቱ ገባ። የቀደሙ ነቢያት ለልማዳቸው ጦር በመጣ ሰዓት፣ መከራ ስቃይ በሚታያቸው ሰዓት በፈረስ ተቀምጠው ጦር ይዘው ይታዩ ነበር። ሀገሩ ሰላም በሆነ ሰዓት በአህያ ተቀምጠው ዘገር ይዘው መነሳንስ ይዘው ይታዩ ነበር። ይህም ሰላም ነው ለማለት ነው። በአህያ የተቀመጠ ሮጦ ያመልጥም አሳዶም አይዝም። ስለዚህ በአህያ ተቀምጠው ይታዩ ነበር። ጌታችን መድኃኒታችን ይህን ትንቢት ለመፈጸም በአህያ ተቀምጦ ታየ። በአህያ መቀመጡ በአህያ የተቀመጠ ሮጦ ማምለጥ ብቻም ሳይሆን በቅርብ ሊገኝ ይችላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከፈለጋችሁኝ በመካከላችሁ አለሁ ከእናንተ ጋር ነኝ ሲል በአህያ ውርንጫ ተቀምጦ ስለኛ በክርቤል ዙፋን የተቀመጠ ጌታችን መድኃኒታችን በአህያ ውርንጫ ተቀምጦ ወደ ኢየሩሳሌም ገባ። በዚህ ሰዓት ተከታዮቹ ሐዋርያት፣ ሌሎችም ሰዎች፣ ሕፃናቱ በሙሉ የአበባ ዝንጣፊ፣ የተለያዩ ቅጠሎች ቅርንጫፍ በመቅጠፍ ሆሳዕና በአርያም ሆሳዕና በአርያም እያሉ ያመሰግኑት ነበረ። ይህንን ምስጋና የሀገራችን ሊቅ ቅዱስ ያሬድም አብሮ በዘመኑም እንኳን ባይኖር በነበረበት ዘመን ከነሱ ጋር እንዳለ ሆኖ በምስጋናው ያስተባብራቸው ነበረ። ወይም እንደነሱ ሆኖ በነበረበት ሰዓት እንዲህ እያለ ይዘምር ነበረ። አብርሂ አብርሂ ኢየሩሳሌም አብርሂ አብርሂ ኢየሩሳሌም በጸብራነኪ ኢየሩሳሌም ቤተ ክርስቲያን በማለት የኢትዮጵያው ታላቁ ሊቅ ከነሱ ጋር በመሆን በመንፈስ ዛሬም ሆኖ እንዲህ እያለ ያመሰግናል። እነዚህ ሐዋርያት እግዚአብሔርን በሚያመሰግኑበት ሰዓት በወቅቱ የነበሩት ጸሐፍት ፈሪሳውያን ግን እንዲከለክሏቸው ይነግሩት ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስም እነዚህ ሰዎች ቢከለክሏቸው ድንጋዮች እንደሚያመሰግኑት ገልጾላቸዋል። ለምን? ይህ ቃል በትንቢት ተነግሯል። እያንዳንዱ ፍጥረታት በሙሉ እግዚአብሔር እንደሚያመሰግን በትንቢት ያውቁ ነበረ። ይህንንም ስላልተረዱ በማስረገጥ ጌታችን መድኃኒታችን ኢየሱስ ክርስቶስ ድንጋዮችም እጽዋትም ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሚያመሰግኑት ለማስገንዘብ እናንተ እነዚህን ሰዎች ብትከለክሏቸው፣ እነዚህን ህጻናት ብትከለክሏቸው እኒህ ድንጋዮች ተነስተው ያመሰግናሉ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ከድንጋይ የጠጠረ ልቡናቸውን ድንጋዮች እንደሚሻሉ ከነሱ በአካል ተገኝቶ አስተምሯቸዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ ገብቶ በዚያ የነበረውን የቤተ መቅደሱን ስራ ማከናወን ጀመረ። ይቺ ቤተ መቅደስ የሻዋጮችና የለዋጮች የተለያዩ የሸፍቶችና የወንብዴዎች መከማቻ ሆና አገኛት። ገና ከከተማይቱ ዳር ሆኖ አዘነላት። እነሆ መድኃኒትሽ ቀርቦ ነበረ፣ ነገር ግን አላወቅሽም ነው ያለው። ጌታችን መድኃኒታችን ኢየሱስ ክርስቶስ እነሆ ለሁላችንም መድኃኒት ሆኖ ቀርቧል። እነሆ ለሁላችንም ንጉሥ ሆኖ ቀርቧል። ለጊዜው እስራኤል ዘስጋ ንጉሳቸው ዘሩባቤል ቀርቦ ሚጠታቸው ተደርጎላቸው ደስ ብሏቸው ኖረዋል፣ እግዚአብሔርንም አመስግነዋል። አማናዊው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እኛ በአህያ ውርንጭላይቱ እስራኤል ዘነፍስ ወደ ሆር ነው ወደ እኛ ወደ ክርስቲያኖቹ ወደ እኛ ሲመጣ ህሊናችን ኢየሩሳሌም ምን አብርታ ነው የምትቀበለው? ወይስ እንደ አይሁድ ምስጋናዋን በመከልከል ሌሎችም እንዳያመሰግኑ በመከልከል ራሳችንን ባለማመስገን፣ ወይስ ከየትኞቹ ሆነን እንደምንቀበለው ራሳችን ልናውቅ ይገባል። እነሆ ሚጠታችን ዛሬ ተደርጎልናል። ሚጠታችንን እንዴት አድርገን እንደምንቀበል ይህ የእኛ ድርሻ ነው። እነሱ ድርሻቸውን ተቀብለው ሂደዋል። እኛ ከእነሱ የምንማረው ምንድን ነው? እንደ አይሁድ ያለማመስገንን ወይም ደግሞ በተለያየ ቤተ ክርስቲያን ዝማሬ ሲሰማ ምስጋና ሲሰማ ቤታችንን መዝጋት መዝሙር አለመውደድ ይልቅ ከእግዚአብሔር ምስጋና ይልቅ ዘፈንን መምረጥ፣ እግዚአብሔርን ከማገልገል ይልቅ ለሰይጣን መንበርከክ፣ በእግዚአብሔር ቤተ መቅደስ ከመገኘት ይልቅ በጭፈራ ቤት መገኘት፣ ይህ እንደ ተረፈ አይሁድ ወይም በወቅቱ እንደነበሩት ጸሐፍት ፈሪሳውያን መሆን ነው። እግዚአብሔርን አለማመስገን፣ እግዚአብሔርን አለማምለክ፣ እግዚአብሔርን አለመከተል፣ ይህ ከአይሁድ የማይተናነስ ህይወት ነው። ስለዚህ እኛ ከአይሁድ የምንለይበትን ማወቅ የምንችለው ከአይሁድ ስንለይ እንደ ሐዋርያት አበባችንን ገንጽፈን ሆሳዕናችንን ይዘን በእግዚአብሔር ስም የሚመጣ ክርስቶስ ቡሩክ ነው እያል የምናመሰግን ከሆነ ከእግዚአብሔር ጋር መብራታችንን አብርተን ኢየሩሳሌም ሆይ ተነስ፣ ንጉሥሽ ደርሷል ተብለን እነሆ ንጉሳችን በደረሰበት ሰዓት እግዚአብሔርን ማመስገን ይገባናል እና እግዚአብሔርን ካመሰገን ከእግዚአብሔር ጋር ከተባበርን እንደነዚህ እንደ ሕፃናት ቀና አእምሮ መልካም ህሊና ኖሮን ለእግዚአብሔር ክብር የምንሰጥ ከሆነ ከሐዋርያት አንዱ ከህፃናት ክርስቶስን ካመሰገኑት አንዱ እንደምንሆን ጥርጥር የለውም። ስለዚህ እንደ ሐዋርያት ለመሆን ዛሬ ንጉሳችን ኢየሱስ ክርስቶስ ቀርቧል። እስራኤል ዘስጋ 70 ዘመን ነበረ መከራ የደረሰባቸው። እኛ ግን 5500 ዘመን በእግር አጋንንት በጠላት ዲያብሎስ ስንገዛ በሲኦል ስንረገጥ እንኖር ነበር። ከዚህ ባርነት ሊያወጣን ጌታችን መድኃኒታችን ኢየሱስ ክርስቶስ የዋህ ሆኖ በኪሩቤል ዘባን የሚቀመጥ ራሱን ዝቅ አድርጎ በአህያ ጀርባ ተቀመጠ። ለእኛ የተመቻቸ መቀመጫ፣ የተለያዩ ሰረገላዎች፣ የተለያዩ መኪናዎች አሉ። በአህያ ጀርባ ነበር እግዚአብሔር ተቀምጦ የመጣው ስለ እኛ ሲል የእኛን መዋረድ ተዋርዶ የእኛን ሞት ሞቶ በመስቀል ላይ ስለ እኛ ዋጋ ከፍሏል። ዝሩባቤል ምንም እንኳን በሕይወት ቢተርፍም ስለ ወገኖቹ ግንባሩን ለጦር እግሩን ለጠጠር አሳልፎ ሰጥቶ ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን እንደ ዘሩባቤል መትረፍ ሳይሆን ያደለው ስለ እኛ ሕይወት ብሎ በመስቀል የእኛን በደል ተሸክሞ ወደ መስቀል መውጣት ነው የደረሰው እና ስለዚህ ይህ የምንከተለው ሳምንት ሰሙነ ሕማማት በመባል ይታወቃል። ይህ ሰሙነ ሕማማት ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ የሚነገርበት ሳምንት ነው። ሳምንቱን በሙሉ የጌታችን የመድኃኒታችን የኢየሱስ ክርስቶስን መከራ፣ ስቃይ፣ የደረሰበትን ጽዋተ መከራ፣ ስለ እኛ የከፈለውን ዋጋ እያሰብን፣ እያለቀስን፣ እያዘን፣ እየጾም፣ እየጸለይን ልናሳልፈው ግድ ይለናል ማለት ነው። ይህ ካልሆነ ግን እንደ አይሁድ ጌታችን መድኃኒታችን ኢየሱስ ክርስቶስ አለመቀበል ማለት ነው። ጌታችንን መከራ ማሰብ፣ ይህንን ዋጋ የከፈለልን ጌታችን መድኃኒታችን ኢየሱስ ክርስቶስ እኛ እንደሱ ልንሰቀል እንደሱ ልንሞት ሳይሆን አልቅሰን ወደ ገነት ወደ መንግስተ ሰማያት መሸጋገር ነው። ንጉሳችን ቀርቧል። ንጉሳችን የዋህ ሆኖ ስለኛ ወደ መስቀል ይሰቀል ዘንድ መጥቶልናል። ንጉሳችንን ግን መቀበል ያለብን በእግዚአብሔር ስም የሚመጣ ቡሩክ ነው እያልን እንደ ሐዋርያት እያመሰገን ነው። ኢየሩሳሌም መብራቷን አብርታ ጊዜያዊው ንጉስ ዘሩባቤልን እንደተቀበለች አማናዊ ንጉሳችን ኢየሱስ ክርስቶስን የሃይማኖት መብራታችንን አብርተን በእንባ እያለቀስን እየዘመርን ልንቀበለው ይገባል። ይህ የጾም ሰዓት የጾም ወራት ሰዓት ነው። ይህ ማለት እንግዲህ ራሳችንን ጌታችን መድኃኒታችን ኢየሱስ ክርስቶስ ምን እንዳደረገልን ካወቅን እንግዲህ የመጨረሻው ህይወት ወደ ንስሐ መመለስ ነው። ሁላችንም ራሳችን እስካሁን ለሰራነው ኃጢአት ወደ ንስሐ ተመልሰን ጌታችን መድኃኒታችን ኢየሱስ ክርስቶስ መሐሪ፣ ይቅር ባይ፣ ቸር ደግ አባት ነውና የስጋ አባት እንኳን ምን ያክል እንደሚራራልን እናውቃለን። የመንፈስ አባታችን ካለመኖር ወደ መኖር ያመጣን አባታችን ምን ያክል ደግሞ ከሰው ይልቅ እንደሚራራልን እናውቃለን። ስለዚህ በንስሐ ህይወት ተመላልሰን እግዚአብሔርን ለብሰን ቅዱስ ስጋውን ክቡር ደሙን ተቀብለን እግዚአብሔርን አገልግለን የህይወታችን ፍጻሜ በእግዚአብሔር እቅፍ ከቅዱሳን መላእክት ጋራ ከቅዱሳን ጻድቃን ሰማዕታት ጋራ እንዲሆን የእግዚአብሔር ቅዱስ ፈቃድ ይሁንልን። እኛም ያለችንን ሰዓት ተጠቅመን ባለችን ሰዓት ወደ እግዚአብሔር ተመልሰን ወደ እግዚአብሔር አንብተን አልቅሰን በዚች ሰዓት እግዚአብሔርን አገልግለን በንስሐ ህይወት ተመላልሰን ወደ ገነት ወደ መንግስተ ሰማያት እንድንገባ የእግዚአብሔር ቅዱስ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።